የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ቅዳሜ ጥር 17 2016 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። ካሁን እስከ 4 ሰዓት አብረናችሁ እናመሻለን። ለዛሬ ምሽት ያለንን መሰናዶ እናስተዋውቅ።
ሶሻል ሚዲያ በተፈጠረ በ10 ዓመት ውስጥ ሰዎች ሀሳባቸውን በነጻነት ማንጸባርቀው አሸናፊ ሀሳብ ዲሞክራቲክ በሆነ መንገድ የሚመጣበት ስንጠብቅ ጭራሽ በተገዳቢቶች ሀሳቦች ተካረው ሰዎች በተለያየ መንገድ ራሳቸውን ጎራ ውስጥ ከተው አንዳንድ ኮንፍሊክቶችን በዚህ ይደገፉ እንደነበረ አይተናል።
ማህበራዊ ሚዲያ ልክ እንደ ሞት ነው፣ ሁሉንም እኩል ያደርጋል። በቃ አፍሪካ ውስጥ የሚደረገውን አይነት የፖለቲካ ውጥንቅጥ አሜሪካ ድረስ ይዞት መጣ። ስለዚህ ማህበራዊ ሚዲያ ቤዝ ሁሉንም እኩል የሚያደርግ ነው የሚል አይነት አመለካከት ይንጸባረቃል።
የማህበራዊ መገናኛ ብዙሃንን ተጽዕኖዎች በሚዳስስ ዝግጅት በተለይ በመጪዎቹ የዩናይትድ ስቴትስ ምርጫዎች ላይ የሚኖራቸውን አንድምታ ለመመርመር ከተሰናዳ ውይይት የተወሰደ ነው። ተወያዮቹ ዶክተር ቴዎድሮስ ወርቃለማ ወርቅነህ በኬንት ስቴት ዩኒቨርሲቲ የግሎባል ኮሚኒኬሽን ረዳት ፕሮፌሰር፣ ዶክተር እንዳልካቸው ኃይለ ሚካኤል ጫላ ደግሞ በሚኒያፖሊስ ትረስት ኤንድ ሴፍቲ በተባለ በጤና የኢንተርኔትና የማህበረሰብ ደህንነት መጠበቅ ላይ ትኩረት አድርጎ የሚሰራ መንግስታዊ ያልሆነ ድርጅት ተመራማሪና የኮሚኒኬሽን ባለሙያ ናቸው። ሙሉ ውይይት ከዜና ቀጥሎ ይቀርባል። በሁለተኛው አጋማሽ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ተዘጋጅቷል። በመስተንግዶ ቆንጅታዬ፣ በቅንብሩ ንጉሱ ታምሬ አብረናችሁ እናመሻለን። የምሽቱ ዋና አዘጋጅ ጽዮን ግርማ ነች። በመቀጠል ከዓለም ዙሪያ የተጠናቀሩ ዜናዎች ይቀርባሉ። አብራችሁን እንድታመሹ በትህትና እንጋብዛለን። መልካም ምሽት።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ዩናይትድ ስቴትስ የየመን ሁቲ ጸረ መርከብ ሚሳይል ላይ ጥቃት ፈጸመች። የዩናይትድ ስቴትስ ማዕከላዊ እዝ ዛሬ ቅዳሜ ማለዳ ሰራዊቱ የየመን ሁቲ በተያዘ ግዛት ውስጥ ቀይ ባህር ላይ ያነጣጠረና ለመምታት የተዘጋጀ ነው ያለውን ጸረ መርከብ ሚሳይል መምታቱን አስታውቋል። የዩናይትድ ስቴትስ ማዕከላዊ ኮማንድ ቀድሞ ትዊተር በነበረው ኤክስ ገጹ ላይ ሁቲዎቹ በሚቆጣጠሩት ይዞታ ውስጥ የነበረው ሚሳይል ለዩናይትድ ስቴትስ የባህር ኃይልና የንግድ መርከቦች ላይ የተጋረጠ አደጋ በመሆኑ እርምጃው ተወስዷል ሲል አስታውቋል። ባለፈው አርብ ዕለት የዩናይትድ ስቴትስ ካርኒ የተሰኘችው መርከብ በኤደን ባህረ ሰላጤ ላይ ስትዘዋወር በሁቲ ታጣቂዎች የሚሳይል ኢላማ ተደርጋለች። ማርሊን ሉዋንዳ የተባለ የነዳጅ መርጫኝ መርከብ አርብ አመሻሹ ላይ በተተኮሰ ሚሳይል ተመቶ እሳት የፈጠረ ሲሆን የሁቲ ወታደራዊ ቃል አቀባይ የህያ ሳሪያ አማጽያኑ በርካታና ተገቢ በባህር ኃይል ሚሳይሎችን ተጠቅመዋል፣ ጥቃቱም ቀጥተኛ ነበር ሲሉ ተናግረዋል። የዩናይትድ ስቴትስ ካርኒ መርከብ ከሌሎች መርከቦች ጋር በመጣበር የእርዳታ ምላሽም ሰጥታለች። በመካከለኛው ምስራቅ የሚገኙት የአሜሪካ ጦር በበላይነት የሚቆጣጠረው ማዕከላዊ ማዘዣ ሴንቲኮም በሰው ላይ ምንም አይነት ጉዳት አልደረሰም ሲልም አስታውቋል። የአርብ ዕለት ጥቃቱ የተፈጸመው ብሪታንያና ዩናይትድ ስቴትስ በኢራን የሚደገፉትን የየመን አማጽያን ላይ ያነጣጠረ አዲስ ጥቃት ከጀመሩ ከአንድ ሳምንት በኋላ ነው። ጥቃቶቹ የራዳር ህንጻዎች፣ የሚሳኤል ማስወንጨፊያ ቦታዎችና ከሁሉ በላይ ደግሞ የመሬት ውስጥ የጦር መሳሪያ ማከማቻ ስፍራን መምታታቸውን የዩናይትድ ስቴትስ ጦር አስታውቋል። ሁቲዎች ከህዳር ወር አንስቶ በቀይ ባህርና በኤደን ባህረ ሰላጤ ላይ የሚንቀሳቀሱ የንግድና ወታደራዊ መርከቦችን እያጠቁ ነው። ጥቃቱን የከፈቱት ከእስራኤል ጋር ቀጣይነት ባለው ግጭት ውስጥ የሚገኙትን ፍልስጤማውያን ለመደገፍ እንደሆነም አስታውቀዋል። ዩናይትድ ስቴትስ ሁቲዎች ዓለም አቀፍ የአቅርቦት ሰንሰለቶችን በማስተጓጎል የንግድና የተጓዥ መብቶችን ነጻና እንዲሁም ነጻነቶችን ጥሰዋል ስትል አስታውቃለች። በጋዛ የሟቾች ቁጥር ከ26,000 በላይ ማለፉን በሐማስ የሚተዳደረው የጤና ቢሮ አስታወቀ። በሐማስ ስር የሚተዳደረው የጋዛ የጤና ሚኒስቴር ትላንት ቅዳሜ ባወጣው መግለጫ 174 ፍልስጤማውያን መገደላቸውንና እንዲሁም ደግሞ 310 ሰዎች ጉዳት እንደደረሰባቸው አስታውቋል። በጎርጎሮሳውያኑ ጥቅምት ወር ላይ ሐማስ ከፈጸመው ጥቃት በኋላ እስካሁን ድረስ በአጠቃላይ 26,257 ሰዎች ህይወታቸው ሲያልፍ ሌሎች 64,797 የሚሆኑ ሰዎች ደግሞ መጎዳታቸውን ሚኒስቴር መስሪያ ቤቱ ጨምሮ አስታውቋል። የፍልስጤም ነጻነት ተቋም ዋና ስራ አስፈጻሚ ሁሴን ኤልሼኪ ለተዋል የተባበሩት መንግስታት ተራድኦ ተቋም ድጋፋቸውን ያቋረጡ ተቋማት ፍልስጤማውያን ያሉበትን ሁኔታ እንዲያጤኑ ተማጽነዋል። የመንግስታቱ ድርጅት የፍልስጤም ተራድኦ ድርጅት አባላት በጥቅምት 7ቱ የሐማስ ጥቃት ላይ ተሳታፊ ነበሩ የሚለው ክስ ከተሰማ በኋላ ድጋፋቸውን መጨረሻ ላይ ካቋረጡ ሀገራት መካከል ጣሊያን አንዷ ናት። አውስትራሊያ፣ ካናዳና ዩናይትድ ስቴትስም ለጋዛ የሚያደርጉትን ድጋፍ እንደሚያቋርጡ ካስታወቁ ሀገራቶች መካከል ናቸው። በሌላ በኩል ትራንት አርብ ዋይት ሃውስ በሐማስ የታገቱ እስራኤላውያን መለቀቅን በተመለከተ ድርድሮች ሊኖሩ ይችላሉ ሲል ፍንጭ ሰጥቷል። አድማጮች፣ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሩሲያ በዚህ ወር 2 የዩክሬን መንደሮችን መቆጣጠሯን የብሪታንያ መከላከያ ሚኒስቴር ዛሬ ቅዳሜ አስታወቀ። ነገር ግን ሁለቱም በስልታዊ መልኩ ኢምንት ናቸው ሲል መከላከያ ሚኒስቴሩ አስታውቋል። ዲሴልዊት የተባለችውና በባክመንት አቅራቢያ የምትገኘው ትንሽ መንደር ከጦርነቱ በፊት 102 ሰዎች ይኖሩባት የነበረች ሲሆን በካርኪቭ አቅራቢያ የምትገኘው ክሮክማኔል ደግሞ 45 ነዋሪዎች ብቻ ነበሯት። ሩሲያ አነስተኛና ጥቃቅን መንደሮች መያዝ መቀጠሏ ዩክሬን መከላከያ ላይ ስታተኩር የሩሲያን ጥቃቅን ገድሎች መሻት አመላካች ነው ሲል መግለጫው ጨምሮ አስታውቋል። በሌላ በኩል የቻይናው ፕሬዝዳንት ዢ ጂንፒንግ የዩክሬንና የሩሲያ ጦርነትን በተመለከተ በስዊዘርላንድ በሚደረገው የሰላም የመሪው ስብሰባ ላይ እንዲገኙ ዩክሬን ግብዣ አቅርባለች። በአንጻሩ የሩሲያ አጋር የሆነችው ቻይና ሀገራት ሉዓላዊነትና የድንበር ህጎችን ማክበር ይገባቸዋል ስትል ያሳሰበች ሲሆን፣ ይሁን እንጂ በቀጥታ ሞስኮን ከመተቸት ተቆጥባለች። በመጨረሻም 9 ሰዎች በፓኪስታንና በኢራን ድንበር ላይ ተገደሉ። ያልታወቁ 9 ሰዎች ኢራንን ከፓኪስታን ከሚያገናኘው ሰሜናዊ ምስራቅ ድንበር አካባቢ መገደላቸውን መገናኛ ብዙሃን ዘገቡ። በከፊል በኢራን መንግስት የሚደገፈው መህሬ ዜና አውታር ተኩሱ ከሳራቫን ከተማ አቅራቢያ መፈጸሙን ያስታወቀ ሲሆን ሟቾቹ ኢራናውያን አለመሆናቸውንም ገልጿል። ይሁን እንጂ ለጥቃቱ እስካሁን ድረስ ኃላፊነት የወሰደ ቡድንም ሆነ አካል የለም። ባለፈው ሳምንት ፓኪስታን በአካባቢው ያጸፋ ጥቃት መፈጸሟ የሚታወቅ ሲሆን ፓኪስታን ጥቃቱን የፈጸመችው ኢራን ባለፈው ማክሰኞ በፓኪስታን ደቡባዊ ምዕራብ የሀገሪቱ ክፍል 2 ህጻናትን ለህልፈት የዳረገ ጥቃት መፈጸሟን ተከትሎ ነው። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እኚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
የዓለም ዜናዎቹን አደመጥን። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው እያደመጣችሁ ያላችሁት። ዝግጅታችንን ከአጭር ሞገድ መስመሮችና ከኢትዮሳት በተጨማሪ በዌብሳይታችን amharic.voanews.com አድራሻችን ላይ በቀጥታ ለማድመጥ ትችላላችሁ። አብራችሁን እንድታመሹ በድጋሚ ጋብዛለሁ። መግቢያው ላይ ወደ አስተዋወቅነው ቅንብር እንለፍ። የማህበራዊ መገናኛ ብዙሃንን ተጽዕኖዎች በሚዳስስ ዝግጅት በተለይ በመጪዎቹ የዩናይትድ ስቴትስ ምርጫዎች ላይ የሚኖራቸውን አንድምታ ለመመርመር የተሰናዳ ውይይት ነው። በፖለቲካ ዘመቻዎች፣ በመራጮች ተሳትፎና በምርጫ ብሎም በምርጫ ውጤቶች ላይ ሊያሳድሩ የሚችሏቸውን ተጽዕኖችና ፋይዳ ይፈትሻል። 2 የመገናኛ ብዙሃን አዋቂዎችን ጋብዘናል። አወያዩ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል።
ስሜ ቴዎድሮስ ወርቃለማ ወርቅ ነው ይባላል። በአሁን ሰዓት ኦሃዮ ክፍለ ግዛት የሚገኘው ኬንት ስቴት ዩኒቨርሲቲ የኮሚኒኬሽን ረዳት ፕሮፌሰር ነኝ። ኬንት ስቴት ዩኒቨርሲቲ ይህንን ስራ መስራት ከጀመርኩ አሁን 7ኛ ዓመቴ ነው። የኮሚኒኬሽን ዲፓርትመንት ውስጥ ነው የምሰራው። በአሁኑ ጊዜ በብዛት የኔ ጥናት በኢትዮጵያ ጉዳይ ላይ ያተኩራል፣ በሚዲያና ኮሚኒኬሽን ህግ፣ ከዛም በተጨማሪ ደግሞ በሚዲያ ኢንዱስትሪ ዙሪያ ያሉ ነገሮችን አጠናለሁ።
እንዳልካቸው ኃይለ ሚካኤል ጫልማ እባላለሁ። በሀከርስ ኤንድ ሀክ የሚባል ተስማማ ያልሆነ ድርጅት ውስጥ በተመራማሪነት እሰራለሁ። የምሰራቸው ምርምሮች በጤናና ጤና ነክ ጉዳዮች ላይ ያሉ ልክ ያልሆኑ መረጃዎች እንዴት እንደሚሰራቸው፣ እነሱን ደግሞ ትክክለኛ መልክ ለማስያዝ የሚደረገው ምርምር ምን ይመስላል የሚል አይነት ጥናት ላይ ነው በአሁኑ ወቅት እየሰራ ያለሁት።
መልካም። እንግዶች ሁለታችሁንም አመሰግናለሁ። ዶክተር እንዳልካቸው ጋዜጠኝነት ሙያ ውስጥም አገልግልሃል። ዶክተር ቴዎድሮስ የጋዜጠኝነት ትምህርትም ታስተምራለህ። ሚዲያና ፖለቲካ በተለይም ደግሞ ማህበራዊ መገናኛ ብዙሃን መድረኮች በመጪው የዩናይትድ ስቴትስ ምርጫዎች ላይ ሊኖራቸው የሚችሉን አንድምታ ከወዲሁ ለመፈተሽ የተሰናዳ ዝግጅት ነው የጋበዝኳችሁ። የማህበራዊ ሚዲያው እንዴት አድርጎ የሰዎችን የፖለቲካ አስተያየት ዝንባሌ አቋም ለማስለወጥና በተለይም ካለፉት ጥቂት አመታት ወዲህ በፖለቲካ ዙሪያ የሚደረጉ ውይይቶች፣ ንግግሮች፣ ድርድሮች መልካቸውን ማስቀየሪያ መሳሪያ ወደ መሆን እንዴት መጣ እንዴት አደገ የሚለውን ብንመለከት፣ ዶክተር ፊልድሮስ ካንተ ልጀምርና ወደ ዶክተር እንዳልካቸው ሄዳለሁ። የማህበራዊ መገናኛ ብዙሃንን ሚና በምትመለከትበትን ጀምር።
መልካም አመሰግናለሁ አዱላ። የማህበራዊ ሚዲያ ተጽዕኖ ፖለቲካ ወይም ደግሞ በምርጫ ጊዜም ብቻ ሳይሆን ከቅርብ ጊዜ ጀምሮ ሁላችንም እንደምናውቀው በተለይ የኮቪድ ፓንደሚክ ወረርሽኝ የሚጠቀስ ነው። እንዴት ሁላችንንም የመረጃ አቅም የመረጃ ፓወር ምን ያህል ለክፉም ለደጉም ሊውል እንደሚችል እየተገነዘብንበት ነው። በተለይ በማህበራዊ ሚዲያ ዙሪያ የሚሰራጩ መረጃዎች በተለምዶ ከምናውቀው ኤሌክትሮኒክ ሚዲያ ወይም ደግሞ የህትመት ሚዲያ ላይ የነበሩ አሰራሮችን በሙሉ የቀየረ እንደውም እዚህ ዲስራፕሽን ነው የምንለው ዲስራፕት አድርጓል ነው የምንለው ያንን ስርዓት። በመሰረተ ሀሳብ ደረጃ ስለ ኤሌክትሮኒክ እና ፕሪንት ሚዲያ በምታስብበት ጊዜ አቅሙ ወይም ደግሞ ጉልበቱ ያለው መረጃውን የሚያሰራጨው ወገን ላይ ነው። ማህበራዊ ሚዲያ ግን በዋነኝነት የቀየረው ነገር ምንድን ነው? እንደኔ እንዳንተ ያሉ ሰዎች መረጃ መጠቀምን ብቻ ሳይሆን መረጃ ማሰራጨት እንዲችሉ እድሉን ፈጥሮላቸዋል። ይሄ ደግሞ ምርጫን በተመለከተ፣ የፖለቲካ ማስታወቂያን በተመለከተ፣ ሰዎች ራሳቸውን ከተመራጮች ጋር ያላቸውን ግንኙነት በተመለከተ በዋነኝነት ቀይሮታል። ያንን ዳይናሚክ ማለት ነው። ስለዚህ አትሊስት እዚህ አሜሪካ ሀገር ባለው አውድ ብትመለከት ለየት የሚያደርገው ነገር ምንድን ነው? እነኚህ የማህበራዊ ሚዲያ ተቋማት ኦርጋናይዜሽኖች፣ ኮርፖሬሽኖች እጅግ በጣም ግዙፍ ናቸው። የአሜሪካን ኢኮኖሚ ከሚያንቀሳቅሱ ታላላቅ ኩባንያዎች ውስጥ የሚጠቀሱ ናቸው። ብዙ ጊዜ ፌስቡክ ወይም ሜታ ወይም ጉግል አልፋቤት ስንጠቀም እኛ ሁላችንም እንግዲህ ያው ጂሜል የሚጠቀም ሰው ወይም ደግሞ ፌስቡክ አካውንት ያለው ለእነኚህ ካምፓኒዎች በየጊዜው መረጃ ይሰጣል። ይሄ መረጃ ለእነኚህ ካምፓኒዎች ከረንሲ ነው ለማለት ፈልጌ ነው። ብዙ ጊዜ ጂሜልን ስትጠቀም ወይም ደግሞ የፌስቡክ አካውንት ካለ እሱን ስትጠቀም ከአንተ የሚወጣ ሳንቲም የለም ወይም ደግሞ ገንዘብ አትከፍልም። ያ ለአንተ በነፃ እንደምትጠቀመው ፊል እንድታደርግ ያደርጋል። በመሰረተ ሀሳብ ግን የሆነ ያለው ምንድን ነው? ያ መረጃ ለእነኚህ ድርጅቶች አንተ በምትጠቀመው ኮሚኒኬሽን ተመስርተው ለእያንዳንዳችን ፕሮፋይል ይሰሩልናል። ያ ፕሮፋይል ነው እንግዲህ ለፖለቲካ መንግስት ለመመስረት ለሚወዳደሩ ሰዎች ስሜታችንን የምንፈልገው የምንወደው የማንወደው ነገር ተጠንቶ እንደ ፕሮፋይል ሆኖ የሚሸጠው ማለት ነው። እና አሜሪካ ሀገር ይሄ አሰራ ለማህበራዊ ሚዲያውም ለፖለቲካል ኦርጋናይዜሽኖችም ወይም ደግሞ ምርጫ ለሚወዳደሩ ሰዎችም አዲስ አይነት የግንኙነት መስመር ከፍቷል። ያ ጥቅምም ጉዳትም አለው። ያንን ብረን እንግዲህ በኋላ የምናነሳው ይሆናል ማለት ነው።
ትክክል፣ በስፋት እንመለከታለን። ዶክተር እንዳልካቸው ወደ አንተ ልሻገርና እንደው ከዚህ የሚቀጥል ጥያቄ ባነሳል። የምርጫ ውጤቶችን ይዘት ማስለወጥ የሚችልበት ሁኔታ እስከ መፈጠር ሊያስኬድ ይችል ይሆን? ከሆነ እንዴት?
በአሜሪካ የምርጫ ታሪክ በቅርብ ጀምሮ ያሉትን ብንመለከት፣ ከ2012 ጀምሮ ያለውን ብንመለከት፣ እነኚህ ትልልቅ የማህበራዊ ሚዲያ ኩባንያዎች በጣም ትልቅ አሻራቸውን እየጣሉ የመጡ ማህበራዊ ጉዳዮች ሆነዋል። 2012ቱም የፕሬዚደንት ኦባማ የተመረጡበት ምርጫ የመጀመሪያው የማህበራዊ ድረገጾች ምርጫ ተብሎ ተሰይሞ ነበረ። እዛ 2016 ላይ የነበረውም ውድድር ማህበራዊ ሚዲያ በተለይ ደግሞ ትዊተር አሁን ደግሞ ኤክስ የሆነው ከባድ አስተዋጽኦ ያደረገ ትልቅ ኩባንያ ነበር። አሁንም ሌሎችም አዳዲስ እየመጡ ያሉ የማህበራዊ ሚዲያ ድረገጾች ምርጫዎችን በተለይ ደግሞ የፖለቲካ ብልና ያላቸው ትልልቆቹ ተወዳዳሪዎቹ በሚፈልጉት መንገድ በማቅረብ የራሳቸውን የፖለቲካ አይዲዮሎጂም ሊሆን ይችላል አስተሳሰብ በፈለጉ የሚያንጸባርቁበት ነው እና በተደጋጋሚ በተመለከተው ከዚህ በፊትም 2016 ላይ በነበረው ምርጫ አንድ ትልቅ ቀውስ የመጣው በፌስቡክ ላይ ካምብሪጅ አናሊቲካ የሚባል ትልቅ የኮንሰልተንሲ ኩባንያ ወንድሜ እንደገለጸው የግለሰቦችን ፕሮፋይል ሳይኮሎጂካል ፕሮፋይል ምርጫቸውን፣ ዝንባሌያቸውን፣ ባህሪያቸውን በመተንተን የፖለቲካ ማስተዋወቂያ እነሱ በሚፈልጉበት ቦታና አካባቢ ላይ ብቻ። ምክንያቱም የማህበራዊ ሚዲያ ትልቁ ሀብታቸው መረጃ ነው። መረጃ ስንል የእያንዳንዱ ግለሰብ ማንነት፣ የጾታው፣ የዘሩ አይነት፣ የፖለቲካ ዝንባሌው፣ የሚኖርበት አካባቢ ጂኦግራፊክ ሎኬሽኑ ሁሉ ያውቁታል። ስለዚህ አንድ የፖለቲካ ተወዳዳሪ አንድን የማስተዋወቂያ እሱ በሚፈልገው መልኩ የሰውን ልቦና በሚቆረቁር መልኩ አዘጋጅቶ እዛ ጂኦግራፊክ ሎኬሽን ላይ ወይም እዛ ቦታ ላይ የሚኖሩት ሰዎች ስላለው መረጃው እዛ አካባቢ ይለቀዋል ያን መረጃ። እና ውጡና ምረጡ የሚለው ቁስቀሳ ራሱ ብዙ ስራ ያስገድበታል። በዛ የተነሳ ነው አሁን ማህበራዊ ሚዲያዎች በጣም ትልቅ አስተዋጽኦ እያደረጉ ያሉት። ማህበረሰብ የፖለቲካ ውይይትም በጣም እየጠፈ ፖላራይዜሽን እየተስፋፋ ኮሚኒቲዎች ማህበረሰቦች እርስ በርስ እንዳይገናኙ በሚያደርግ መልኩ ትልቅ የፖለቲካ ቀውስ እንዲመጣ የሚያደርግ አይነት አስተዋጽኦ ነው እያደረጉ ያሉት ማለት ነው። ማህበራዊ ሚዲያዎች ይሄ አይነት አስተዋጽኦ አላቸው። ምክንያቱም እንደተገለጸው የእያንዳንዱ ግለሰብ ማንነት፣ መረጃ፣ ዝንባሌ፣ የሚኖሩበት አካባቢ ይሄን ገበያ ትራንዛክሽን ጨምሮ ማለት ነውና የገዙት ነገር፣ የሚሸጡት ነገር፣ የሚለውጡት ነገር ጋር ተመዝግቦ ስለሚቀር ያ መረጃ ለፖለቲካ ግባት ይውላል። የፖለቲካ ተወዳዳሪዎች በቀላሉ ብዙ ልፋት ሳያስፈልጋቸው ይሄንን ማስተዋወቂያ የፖለቲካ ማስተዋወቂያቸውን በእነኚህ ዙሪያ ላይ ስለሚያስተዱ በቀላሉ ያሸንፋሉ፣ በቀላሉ ሴት ያደርጉታል ማለት ነው።
መልካም እንግዲህ በጣም ዋና ዋና የሚባሉትን ጭብጦች ያነሳችሁ ነውና ግራና ቀኝ ባውንታም ባሉታም የሚታዩትን ገፋ አድርገን እንመልከት። ዶክተር ቴዎድሮስ፣ ዶክተር እንዳልካቸው በመጨረሻ ያነሳውን አንድ ሐሳብ ብናይ ጽንፈኝነት ዝንባሌ የፖለቲካ ጽንፈኝነት የሚባለው በሐሳብ በኩል አይን መታየት የቀረበት ስለሚመስል በጣም የራቀ ሁኔታ የሚከተሉበት አዝማሚያን ብንመረምር የማህበራዊ መገናኛ ብዙሃኑ የቱን ያህል የፖለቲካ ጽንፈኝነትና የራሳቸው ሐሳብ ብቻ ትክክል መስሎ የሚታያቸው መንሐሪያ ለመሆን በቁ? የተለያየ የፖለቲካ አስተያየቶች አመለካከቶች መንጸባረቅ የሚችሉበት ብሎም አሸናፊ ሐሳብ ይሁንታ የሚያገኝበት ባጭሩም ሁሉን እኩል የሚያስተናግድ የፖለቲካ ስርዓት ከምን አይነት ተጽዕኖ ስር አደረ ይሆን አሁን በመናነሳቸው ፈተናዎች ሳቢያ?
መልካም በእኔ አመለካከት ዶክተር እንዳልካቸው አንተም እንደምታስተውሰው በፈረንጆቹ አቆጣጠር 2006 2007 አካባቢ ነው አሁን ማህበራዊ ሚዲያ ብለን የምንጠራቸው እንደ ትዊተር፣ ፌስቡክ ወዘተረፈ በደንብ ህዝብ ጋር ተደራሽ መሆን የጀመሩት። እና በዛ ሰዓት የነበረው የብዙ ሰዎች አመለካከት እንደነበረ በተለይ ደግሞ ሚዲያን አፍነው ከሚይዙ ብዙ አገዛዞች ከመኖራቸው አንፃር ይሄ ለህዝብ እፎይታ የሚሰጥ ዲሞክራቲክ የሆነን የሀሳብን በነፃነት የመግለጽን መብት የሚያስፋፋ መድረክ ተፈጥሮልናል ብለን ብዙዎቻችን በአዎንታዊ መንገድ ያየንበት ሁኔታ ነበር የተፈጠረው። ከዛ በኋላ 10 ዓመት ወዲህ ብትመጣ 2016 የአሜሪካ ምርጫ ዶናልድ ትራምፕ ፕሬዚዳንት ሆኖ የተመረጡበት በአሜሪካ ብቻ ሳይሆን ተቀረው ዓለምም ፓራዳይም ሺፍት የሚባል ነገር የመጣበት ብዙ ያልተጠበቁ ሁኔታዎች የተፈጠሩበት ቀኝ ዘመም ፖለቲካ እንደገና ያንሰራራበት እና የተመለሰበት ሁኔታ ፈጥሯል። እና ሰዎች ይጠይቁ የነበረው ጥያቄ ሶሻል ሚዲያ እንደዚህ በተፈጠረ በአስር ዓመት ውስጥ ያሰብነውን አይነት ሀሳብን በነፃነት የመከፋፈል እንዳልከው ሰዎች ሀሳባቸውን አንጸባርቀው አሸናፊ ሀሳብ ዲሞክራቲክ በሆነ መንገድ የሚመጣበት ምን ስንጠብቅ ጭራሽ በተገላቢጦሽ ነገሮች ተቀይረው ሀሳቦች ተካረው ሰዎች በተለያየ መንገድ ራሳቸውን ጎራ ውስጥ ከተው የሚጣሉበት ከዛም አልፎ ደግሞ አካላዊ ጉዳት የሚደርስበት አንዳንድ ኮንፍሊክቶችን በዚህ ይደገፉ እንደነበረ አይተናል። አሜሪካ ውስጥ ያለው ነገር ከዛ የተለየ አይደለም። ለኔ ይሄ ሁሉ እንዳለ ሆኖ በጣም ማተር ያደርጋል ብዬ ማስበው ምንድነው እነኚህ ኩባንያዎች ምንድናቸው የሚለውን ማየት አለብን። አላማቸው ምንድነው? አላማቸው እንደ ሌሎች የግል ኩባንያዎች ትርፍ ማግኘት ነው። ያ ኢንሴንቲቭስ ካለ ድረስ ለነሱ በዋነኝነት ማድረግ የሚፈልጉት ነገር ከኔ ካንተ ከህዝቡ በሙሉ አሁን ከሚያገኙት መረጃ የበለጠ ፈጥኖ መረጃን ማግኘትን ማከማቸት ነው። አሜሪካ ሀገር ያለው ህግ ደግሞ እነሱ በጣም ይመቻል። ምን ልልፈልጌ ነው? አሁን ለምሳሌ ወደ አውሮፓ ዩኒየን ብትመለከት እዛ ያላቸው እነኚህ ትልልቅ ኩባንያዎችን የመቆጣጠር ህግ የማውጣት ነገር ትንሽ ከበድ ያለ ነው። በዛ የተነሳ የግለሰቦች መብት እነኚህ ኩባንያዎች ከሚያደርጉት ከሚሰበስቡት መረጃ አንጻር ይከበራል። አሜሪካ ሀገር ግን ኩባንያዎቹ በተለይ ደግሞ ከፈርስት አሜንድመንት ጋር በተገናኘ ሰፋ ያለ ነጻነት አላቸው። እና ይህኛው ምንድን ነው ከፖለቲካው ጋር የሚያመጣው ከመካረሩ ጋር ያለው ግንኙነት ምንድን ነው የምትለኝ ከሆኑ የተለያዩ ሰዎች መካረር በፖለቲካ ለነሱ እንደውም መልካም ዜና ነው ይችለው በብዛት። መንግስት አይደሉም ወይም ደግሞ ሲቪክ ኦርጋናይዜሽን አይደሉም። ከዚህ የተነሳ አሁን ያለው ፖላራይዜሽን 2016-2020 ላይ ያየነው በአሜሪካ ምርጫ ላይ ያለው እንደዚህ በጣም እጅ የረገጠ የፖለቲካ አመለካከት በ2024 ደግሞ አሁን እንደውም ይብሳል ተብሎ ነው የሚጠረጠረው። ለምን? በዲሞክራቲክ ፓርቲው የሚሆን ወይም ደግሞ በሪፐብሊካኑ ኢቭን ከዚህ ማዕቀፍ ውጭ ራሳቸውን ቀኝ ዘመን ግራ ዘመን ብለው ከሚያስቡ ቡድኖች የምታየው ነገር ምንድን ነው? የሚሰሙትን ሀሳብ በሶሻል ሚዲያ የሚመጣላቸው ሀሳብ የሚያምኑት ነገር የበለጠ የሚያጠናክር ነው ወይም ደግሞ በብል ውስጥ እየኖሩ ነው ብለን የምንጠረው ነገር ማለት ነው። ስለዚህ አሁን ምንድን ነው የሚሆነው? ቅርብ ጊዜ እንደውም የወጣ ጥናት ነበረ አሁን 2022 ላይ በፕሪንስተን ዩኒቨርሲቲ ተመራማሪዎች ምንድን ነው እነሱ አንድ ያገኙት ነገር እነኚህ በሶሻል ሚዲያ ውስጥ የሚመጡ መረጃዎች በተለይ አልጎሪትሞችን ተከትለው ሰዎች የሚፈልጉትን ነገር ይሰማሉ። የምናምነው ኖርማሊ ያ ነገር የፖላራይዜሽን ያመጣል ይበለጥ ያከፋፍላል ነው። ግን የነሱ ግኝት ምንድን ነው? እነኚህ የሚሰሟቸው መረጃዎች እንዲፈጥሯቸው ስሜቶች ያላቸውን ነገር ከፖዚሽናቸው የሚያስቀይሩ አይደል ባሉበት ቦታ ላይ ረክተው እንዲቆዩ ከዛም ደግሞ የበለጠ ሁኔታውን እያከረሩ እንዲሄዱ የሚያደርጉ ናቸውና እነኚህ ኩባንያዎች እስካሉ ድረስ እና የነሱ ደግሞ ትርፍ የማከማቸት ፍላጎት ቀድሞ እስከሚመጣ ድረስ ሁኔታው የሚቀየር አይደለም። ቢያንስ በአሜሪካ አውድ ውስጥ በሌላ ዓለም ላይ ግን በብዙ መንገድ እንደምናየው ተመሳሳይ።
ዶክተር ቴዎድሮስ ወደ ዶክተር እንዳልካቸው ከማለፌ በፊት ቅድም ተገስ አድርገ ያለፍከው ነው የዩናይትድ ስቴትስን ህገ መንግስት የመጀመሪያው የህግ ማሻሻያ አንቀጽ ፈርስት አሜንድመንት የሚባለው መንግስት የሰዎችን ሃይማኖት፣ የንግግር ነጻነት፣ የፕሬስ ነጻነት የሚያጥፉ ህጎች እንዳያጣ የሚከለክል ነው። ይሄ ምናልባት ለኢትዮጵያ አድማጮቻችን እንግዳ ሊመስል ይችላልና ያ ካለባራዊ ሁኔታዎች ጋር ዓለም ሄዱ እነኚህን መሰረታዊ የነጻነት መብቶች የሚገድብ አዲስ ህግ እንዳይወጣ የሚያግደውን ይላል። አዲስ ለሚፈጠሩ ሁኔታዎች ተስማሚ ማቀፍ የሚችል ከግምት የሚያስገባበትን እንዴት እንመለከታለን? ይሄ አለ ተብሎ የድረስስ መሄድ ይቻላል?
አሜሪካ ውስጥ አሁን የምንመለከተው ፖለቲካዊ ፖላራይዜሽን ስለያየ ስንፍዘው ያሉ ግሩፖች ቡድኖች ከዚህ ጋር ቀጥተኛ ግንኙነት አለው። ይሄንን አውድ እንደውም ካልተረዳን እንዳነሳው በጣም ይከብዳል የማህበራዊ ሚዲያ ሚናውን ለመረዳት ኢቭን መፍትሄው ምንድን ነው የሚለውን አቅጣጫ ሁሉ ለመጠቆም። ለምንድን ነው የፈርስት አሜንድመንት ወይም የመጀመሪያ ህገ መንግስት ማሻሻያ ሲያደርጉ ኮንግረስ ምንም አይነት ሃይማኖትን የሚገድብ ወይም ደግሞ ማንኛውንም አይነት የሀሳብ ነጻነት የሚገድብ ህግ ማውጣት አይችልም ነው። ይሄ በተለያየ መንገድ ሊተነተን ይችላል። አንድ ነገር ግን በእርግጠኝነት መናገር የምንችለው ይሄ እንደውም ለብዙ ሰዎች ትንሽ በሚገባ ያላጤኑት ሊሆን ይችላል። ግን አሁን ለምሳሌ አሜሪካ ሀገር አንድ ፖለቲከኛ ቀጥታ ቢዋሽ በቴሌቪዥን ወይም ደግሞ በሌላ ሚዲያ ወይም በማህበራዊ ሚዲያ ውስጥ ነጭ ውሸት የሚባል ነገር ቢናገር ሊከሰስ አይችልም። በዚህ ህግ አግባብ ጥበቃ ይደረግለታል። ግን አሁን ለምሳሌ እንበልና አንድ ሸቀጥ ወይም ደግሞ የሆነ ኮሜርሻል የሆነ እንቅስቃሴ ላይ አንድ ካምፓኒ ሸቀጡን ሀሰተኛ በሆነ ነገር ቢያስተዋውቅ ግን ማንም የሚምረው የለም፣ በህግ ይጠየቃል። ምን ልል ፈልጌ ነው፣ የፖለቲካ ንግግር ከማናቸውም አይነት ንግግሮች የተለየ ጥበቃ አለው፣ እውነትም ይሁን ውሸት። ከዚህ የተነሳ ይሄ ጥበቃ ስላላቸው ፖለቲከኞች ብዙ ጊዜ ግፋ ቢል ሊደርስባቸው የሚችለው ወቀሳ ምናልባት ክብርን ከመንካት ወይም ደግሞ ዲፋሜሽን ከምንለው ነው። አሜሪካ ሀገር ደግሞ በዲፋሜሽን ውጤት ማግኘት በጣም በጣም አስቸጋሪ ነው፣ በጣም ከባድ ነው። የኮርት ሲስተሙ ስርዓቱ ብዙ ጊዜ አለምን ነገር መናገርን ስለሚያበረታታና የሀሳብ ነጻነት ላይ በእጅም ታሪክ ስላለው በዚህ የተነሳ ኢቨን ማህበራዊ ሚዲያ ላይ የሚንጸባረቁ ነገሮች የምናያቸው ለምንድን ነው እንደዚህ ያለ ምንም ገደብ እየቀጠሉ ያሉት? በፈርስት አሜንድመንት ህግ የተነሳ ተጠያቂነት ስለሌለ እና ምልልም ነው ባጭሩ ይሄ ሊቀየር አይደለም የፈርስት አሜንድመንት ጉዳይ በአሜሪካ ውስጥ በኔ ግንዛቤ በቅርብ ጊዜ ውስጥ አውዱን ተከትሎ የመጣውን አዲስ ቴክኖሎጂ የሚዋጅ ህጉን በአንድ ወይም በሌላ መንገድ ይቀይራል ብለን የምናስብበት ጊዜ በእርግጠኝነት እኔ አይታየኝም እንደኔ ፍቹ
ህጉ ለዜጎች ከሚያደርገው ጥበቃ አንጻር በራሱ በጣም ትልቅ ክብር የሚሰጠውን ያህል ከጊዜ ጋር የተፈጠሩ ሁኔታዎችን መዳኘት ያለመቻሉን ነው እንድንነጋገር የሚያደርገው። በአውንታዊ የሚታዩትንም ማህበራዊ ሚዲያው ጨርሶ የጥፋት ብቻ እንዳልሆነ ቀደም ብለህ እንደገለጽከው የቀደሙት 10 ዓመታት እንዳየነው በርካታ አውንታዊ የሆኑ ነገሮች እንዳሉት የመራጭን ቁጥር ከፍ ለማድረግ ተወች ወጥቶ ሐሳባቸውን እንዲገልጡ ለማድረግ የመሳሰሉ ሌሎችም የፖለቲካ እንቅስቃሴዎችን በመርዳት በአውንታዊ የሚታዩ መኖራቸው ምንጥቀስና ለጊዜ ቁጠባ ስል ግን ወደ ከታዩ ጥያቄ አልፋለሁ። ዶክተር እንዳልካቸው ቀደም ብለን የማህበራዊ መገናኛ ብዙሃኑን ስናነሳ በቀደም አሰራራቸው ብቻም አልቆዩም። በተለይ የሰው ሰራሽ ልህቀት ምንለው የኤአይ የነኝን የመገናኛ ብዙሃን አሰራር በጣም ያከለጠፈበት ቀደም ብሎም የነበረ ቢሆን በጎላ ደረጃ ካለፈው አንድ አመት ጊዜ ውስጥ የታዩ በጣም መሰረታዊ የሚባሉ ለውጦች በስጋትም በተስፋም የሚጠበቀውን ነገር እግጠኛ ባልሆነ መንገድ እንድናይ አድርገዋል። ከሰዎች ስራ እስከሚሰጡት በረከት ድረስ በብዙ መንገድ ከዛ አንጻር በዚህ ላይስ ምን ሊያደርሱ ይችሉ ይሆን? ይሄ የመጀመሪያው ፕሬዝዳንታዊ ምርጫ ነው የሚሆነው በዚህ በዩናይት ስቴትስ በ2024 በመጪው ጥቅምት ወር የሚካሄደው ምርጫ ከነኚህ ቴክኖሎጂዎች በስፋት ከፍተኛ ለውጥ ካመጡ በኋላ የመጀመሪያው እንደመሆኑ በስጋት በጥርጣሬ የማየቱ ጉዳይ የገነነ ይመስላል። ተሰራሽ ልህቀት የሚሄድበት ርቀት የሚያውቁ ወይም የዛ ባለሙያዎች እንደሚሉት አንተ ለራስህ የወሰንክ እስኪመስልህ ድረስ እንድትወስን የሚያደርግ ሁኔታ የሚፈጠርበት የሚባል ደረጃ ነው የሚታየውና እሱ ላይስ ምን ትላለህ?
አዎ አሁን አለንበት ጊዜ ቅድም ስንዘረዝራቸው የነበሩት የማህበራዊ ሚዲያዎች በአዲስ መልኩ አዲሱ ይሄ ሰው ሰራሽ ልህቀት ወይም AI አርቲፊሻል ኢንተለጀንስ ከኖቬምበር 2022 ጀምሮ በተለይ ኦፕን AI የሚባለው ኩባንያ ChatGPT የሚባለውን ፕሮዳክት ካስተዋወቀ ጀምሮ ሁሉ ነገር AI ሆኗል። እንግዲህ በዚህ ከሁለት ዓመት ውስጥ ሁሉ ወሬው የስራም የምርጫም የንግዱም ሁሉም ነገር AI ጋር የተያያዘ ነው። በፖለቲካ ሁኔታ ላይ ከባድ የሆነ ተጽዕኖ ይኖረዋል የሚል ግምት አገኝተን ያመለካከት በተለይ በምርጫው ላይ። ምክንያቱም አንደኛ የፖለቲካ ቅስቀሳ እዚህ ሀገር እንደተባለው ከባድ የህግ ጥበቃ ያለው መብት ነው እና ብዙ ቡድኖች ተፈጥረዋል። ቅድም ማህበራዊ ሚዲያዎች በተለይ ማህበረሰቡን በመከፋፈል አንድ አባባል አለች፣ ማህበራዊ ሚዲያ ልክ እንደ ሞት ነው ሁሉንም እኩል ያደርጋል። ከዚህ በፊት ዲሞክራሲ የሚኮፈሱ እና አሜሪካ እና ሌሎችም የምዕራባውያን ሀገራት ከሌሎች ሀገራት ጋር እኩል የሆኑበት ሁኔታ ነው። ምክንያቱም የሀገር ውል ጃንዋሪ 6 የሚባለው የዶናልድ ትራምፕ ሽንፈት ያለመቀበል ያለማመን ምርጫውን የመካድ ሁኔታ የፈጠረውን ግርግር እናስታውሳለን እና ከዛ ጋር ተያይዞ የነበረው የሚዲያ አቨሬጅ ምንድን ነው የሚባለው በቃ ማህበራዊ ሚዲያ አፍሪካ ውስጥ የሚደረገውን አይነት የፖለቲካ ውጥንቅጥ አሜሪካ ድረስ ይዞት መጣል። ስለዚህ ማህበራዊ ሚዲያ ቤዝ ሁሉንም እኩል የሚያደርግ ነው የሚል አይነት አመለካከት ይንጸባረቃል። አሁን ይሄ በተለይ AI ሲጨመርበት AI አንዳንድ ቪዲዮዎች አሉ ልክ የአንድ የፖለቲከኛን አስመስለው በድምፅም በመልክም አስመስለው መናገር የሚያስችል ቪዲዮ መስራት የሚችሉ ቴክኖሎጂዎች ናቸው። ስለዚህ ምርጫው ላይ ከባድ አስተዋጽኦ ይኖራቸዋል። ከዛ በተጨማሪ ከመረጃ ባሻገር ምርጫው ራሱ የምርጫው ቴክኖሎጂ የሚካሄድበት እንግዲህ እዚህ ሀገር በጣም ሴኪውር የሆነ ቴክኖሎጂ ነው የምርጫ ቴክኖሎጂ ምርጫ የሚያስፈጽምበት ሁኔታ። ግን አሁን ባለው የኤአይ ቴክኖሎጂ እነዛ አይነት ቴክኖሎጂዎች ራሱ ተጽዕኖ ውስጥ ይገባሉ የሚል ፍርሃት አለ እና ኤአይ ከባድ አስተዋጽኦ ይኖረዋል። የመጀመሪያው የኤአይ ምርጫም ይሆናል በአሜሪካ ታሪክ ተብሎ ነው የሚገመተው እና በተለይ ሚስኢንፎርሜሽንን ዲስኢንፎርሜሽንን በማስፋፋት ኤጀንቶች ወይም ሮቦቶች ራሳቸው የሚያመርቱት ራሳቸው የሚፈበርኩት መልእክቶች አሉ እና እነኛም መልእክቶች ሰዎች ፖለቲከኞች በሚፈልጉት መልኩ ቅድም እንዳልነው ዳታ አላቸው የሚፈልጉት ማህበረሰብ ጋር ተቀላሉ መድረክ ይችላሉ። ለሱም የሚደግፈው ማህበረሰብ የተዋከባዚ የትኛው ስቴት ላይ የትኛው ካውንቲ ላይ እንደሚኖር በደንብ ይተነዘባሉ። ስለዚህ የመረጡን ጥቀሳቸው በጣም ቀላል ይሆንላቸዋል። ሰው ምናልባት አሁን ባለው የፖለቲካ ሁኔታ መነቃቃት ወይም ሄዶ መምረጥ አቃተው የጓድ ተቃራሪ ፖለቲከኛ ይሄንን ሄዶ ለማስመረጥ የራሱን ተጋሾች ሄዶ ለማስመረጥ በቀላሉ ሊጠቀምበት ይችላል። AI በጣም ትልቅ አስተዋጽኦ ይኖረዋል። በበጎም በጣም በጎም አልኩ ነው
እንዳልከው ሁለቱም ጫፍ የሚቆርጥ ስለት ነው። ከትኩስ ዜና ጋር ብናያይዘው ዶክተር ቴዎድሮስ ወደ አንተ ልመለስ ነው። ይሄ AI አንዱ መታያ የሆነ አስመስሎ የሚሰሩ ገጾች በትክክል የዛን ሰው መስሎ የሚታዩበት እኛ በምንወያይበት በዚህ ሰዓት ከሰዓታት በፊት የተፈጸሙ ወይም ደግሞ ከሁለት ቀናት በፊት የፕሬዝዳንት ባይደንን ድምጽ ተመስሎ የስልክ ጥሪዎችን ለደጋፊዎች እንደሚተላለፍ አይነት የተደረገ የቴክኖሎጂ መስህቶች ላይ ወጥቶ ያነጋገረ ነው። ይሄ ገና የመጀመሪያው ነው የተባለው። ይሄ ነገር ሩቅ አይደለም፣ ስጋቱም ባዶ አይደለምና እንደው ዛሬ በዚህ ሰዓት እንነጋገር ከተፈጸሙ ሁኔታዎች ጋር ብናዛምደው ከዶክተር እንዳልካቸው አስተያየት ብትቀጥል።
ሰው ሰራሽ ለህብረት አርቲፊሻል ኢንተለጀንስ የሚያመጣቸው ተስፋዎች እና ስጋቶች ምንድናቸው? በፖለቲካው ማዕቀፍ ውስጥም ብቻ ሳይሆን ኢቭን በእኛም ስራ በትምህርት ላይ ሁሉ ጊዜ የምንቸገርበት ነገር ይመጣው እና ይሄ በአጠቃላይ የሚያሳይህ ነገር ምንድን ነው? የመገናኛ ቴክኖሎጂው ፍጥነት በአንድ በኩል ከኛ ግንዛቤ ቴክኖሎጂው እንዴት ነው እኛን እየቀየረን ያለው፣ በሌላ በኩል ደግሞ ይሄንን ቴክኖሎጂ ለመቆጣጠር እኛን በሚጠቅመን መንገድ ለመጠቀም የሚያስችለንን ህጎች ለማውጣት በጣም የተንቀራፈፍን እንደሆነ ነው የሚያሳየው። አርቲፊሻል ኢንተለጀንሱ ትንሽ ለየት የሚያደርገው ነገር ሁለት ሶስት ዓመት አይሆንም እንደዚህ ስለ ማውራት ከጀመረን፣ ግን ኦልሬዲ እያሳየው ያለው አቅም በአንድ በኩል እንዳልከው የሚያስገርም ብዙ ችግር የሚፈታ ነገር ነው። በሌላ መንገድ ግን በአጭር ጊዜ ውስጥ በጣም አቅም ባለው መንገድ መረጃን አስተማማኝ በሚመስል መንገድ በብዛትም በጥራትም ማምረት የሚችል ነው። ሚስ ኢንፎርሜሽንን በጥራት ማምረት የሚችል አዲስ አይነት ቴክኖሎጂ ነው። ምን ልፍልጌ ነው? ኢማጂን ሁን እንግዲህ ኦልሬዲ ማህበራዊ ሚዲያ የፈጠረው ማህበረሰብ ምን አይነት ማህበረሰብ ነው? ልክ እንደ ሌሎች ነገሮች ሁሉም እንደሚያስይዙ ነገሮች ያንንም ተመሳሳይ ነገር የሚፈጠር አይነት ክስተት ነው አይደለም? ላይክ አሁን ለምሳሌ አንዳንድ ጥናቶች የሚያመለክቱት ብዙ ሱስ የሚያስይዙ ነገሮችን ስጠስብ ከዶፓሚን ጋር የሚያያዙ ሰውነታችን አእምሯችን ደስ ከሚያሰኙ ነገሮችን ጋር አያይዞ የሚያመነጨው ንጥረ ነገር የሶሻል ሚዲያ ማህበራዊ ሚዲያ አጠቃቀም በዛ መንገድ እየተቃኘ ያለበት ሁኔታ ነው። ሰዎች ኢቭን አንድ መረጃ ትክክል እንዳልሆነ ጉዳት እንደሚመጣ እያወቁ የሚፈልጉትን የፖለቲካ አቋም ስለሚደግፍላቸው እና ስለሚያጎለብትላቸው የበለጠ ያንን የሚመስል መረጃ እንደማግኘት እንደሚፈልጉ የማህበራዊ ሚዲያ ኩባንያዎች ስለሚገነዘቡ ያው አልጎሪዝም የሚባለው እንዲህ አይነት ፕሮግራሚንግ አይደለም፣ የሚፈልጉትን ነገር የበለጠ እንዲያገኙ የሚያደርግ ነው። በዚህ ላይ ነው እንግዲህ ይሄ የኤአይ ነገር መጥቶ ኢቭን አሁን ኤአይን እንትን ብቻ አድርጎት የሚማሩ ከሰዎች ባህሪ ቅድም የጠቀስናቸው አሉ አይደለም? ያ በሶሻል ሚዲያ ላይ ወይም ደግሞ በዕለት ተዕለት በኢንተርኔት ላይ ከምንፈልጋቸው መረጃዎች ጋር ብቻ አይደለም፣ ከራሱም ይማራል፣ ካጠራቀማቸው መረጃዎች ይማራል። እና በጣም በሚገርም ፍጥነት ነው ይሄ ቴክኖሎጂ ራሱን እያበቃ ከዛ ደግሞ በፖለቲካ በካምፔን ዙሪያ ባሉ ነገሮች ላይ ብዙ የሰው አቅም ሳይፈልግ ቢያንስ እኮ የፖለቲካ ማስታወቂያ ለመስራት ሰው ያስፈልግ ነበር አይደለም? የቴሌቪዥን ማስታወቂያም በለው ተንቀሳቃሽ ምስልም በለው የሚጻፍም ነገር ይሆን ከበስተጀርባው ሰው አለ። አርቲፊሻል ኢንተለጀንስ እያመጣው ያለው ክስተት ግን ያንን አይነት ሌበር ያንን አይነት የሰው እንቅስቃሴ አውጥቶ በራሱ እነኚህን መረጃዎች ማመንጨት የሚችል ማሰራጨት የሚችል ለሚገባው የሚፈለገውን አይነት መረጃ የሚሰጥ ነው እና እስካሁን ባለፈው በማህበራዊ ሚዲያ ዘመን 20 ዓመት መሆኑ ነው ከ2006 ጀምሮ በ3 ዓመት ጊዜ ውስጥ ያለውን አቅም እያየን ነው። እና በእርግጠኝነት 2004 ላይ ያለው የአሜሪካ ምርጫ ከአሜሪካ ምርጫም ደግሞ ባሻገር በሌሎች ሀገሮች ላይ ቅድም የጠቀስካቸውን አይነቶች የሰዎችን ድምጽ የሰዎችን ምስል አስመስሎ በጣም በሚያሳምን መንገድ መስራት አይ ቲንክ የመጀመሪያው እንጂ የመጨረሻው ነው ብዬ አላስብም።
ያነጋገረም ያሳሰበም ያለው የሰው ሰራሽ ልህቀት በመጪው የዩናይትድ ስቴትስ ምርጫ ላይ የደቀነውን ስጋት ጨምሮ ተከታዩን በመጪው የራዲዮ መጽሔት ዝግጅት ይዘን እንመለሳለን። ለአሁኑ እንግዶቻችንን ዶክተር ቴዎድሮስ ወርቃለማ ወርቅነህንና ዶክተር እንዳልካቸው ኃይለሚካኤል ጫላን እናመሰግናለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የቅዳሜ ጥር 17 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በመቀጠል ደግሞ እንግድ ወልዴ በሳምንታዊው የቅዳሜ መዝናኛችሁ በሙዚቃ ቃና ቅንብሩ አብሯችሁ ያመሻል። መልካም ጊዜ።
ጤና ስለኝ እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ጋና አሁን ጀምሯል። ሙዚቃዎቹ መራርጨው እናንተ ማደርሰውና አስካራ ሰዓት አብሬያችሁ የምቆየው እንግዶ ለኔ።
Here's the thing, we started out friends. It was cool, but it was all pretend. Yeah, yeah. Since you've been gone, you're dedicated.
በእንደርፈን አቆጣጠር 2004 የተለቀቀውና ብሬክአዌይ የተሰኘው የከሊ ክላርክሰን አልበም የፖፕ ሙዚቃ እንደገና እንዲያንሰራራ አድርጓል ይባልለታል። እርሷንም ዝነኛ እንድትሆን አድርጓል። ከአልበሙ ዘፈኖች አንዱ Since You've Been Gone ያልተሳካ የፍቅር ታሪክን ከሴቷ በኩል ሆኖ ይተርካል። ተገላገልኩ ያለች ነው። Since You've Been Gone, Kelly Clarkson Bridge. አዲስ ዘመን ጋብዛችሁ የማ የማርያም ቸርነት ሰሞኑን በድንቅ ስራዋ የመገናኛ ብዙሃንን ትኩረት አግኝታለች። በደጋሰው የሙዚቃ አልበም ውስጥ ከተካተቱት ውስጥ የማጫውትላችሁ ጋሻዬ ክርኑ የተሰኘው ነው። የማነበረች ጋሻ ይክርኑ ስትል የነበረው በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። እስከ 4 ሰዓት የማስተናግዳችሁ እንግዲህ ወሌ ነኝ። Toxic Britney Spears. በሃያዎቹ መጀመሪያ ላይ በአዘፋፈኗም ሆነ በመድረክ ላይ ባላት የዳንስ ችሎታዋ የዝና ማማ ላይ ወጣ የነበረችው ብሪትኒ ስፒርስ ቶክሲክ ብላ የለቀቀችው ዘፈን የተለየ ትኩረትን አግኝተው ነበር። ከሰውየው ጋር የጀመረችው ፍቅር አደገኛ ቢሆንም ማቆም እንዳልቻለች ትናገራለች። የግጥሙ ጸሐፊዎች ሐሳቡን ያገኙት ኪል ቢል ከተሰኘው ፊልም እንደሆነ ተናግረዋል። በተለይም ዋናው የፊልም ተዋናይ ኡማ ቱርማን ስትመረዝ የሚያሳየውን ክፍል ለማስታወስ እንደጻፉት ተነግረዋል።
Baby, can't you see? I'm calling. A guy like you should wear a warning. It's dangerous. I'm calling. There's no escape. I can't wait. I need a hit. Baby, give me it. You're dangerous. I'm calling.
Toxic by Britney Spears number ye musica kana ikatlal
Sen pamerresh bekat metam alkobatal ye fikretan ngidinim letu ketewchi fikren tsa terestachi
baye babay chao telena su balo ye tayyo yeshi
chidan tesban kwa baswa gutay yemiyasayen ye ber balay ከደጃፏ አይደለችም ለክንዳፏ ስለስመጣ ተቀባሽኝ ስትሄድ ሆናለሁ አሽከርም ደመለ አየናላውን ስትመጣማል ጠይቃትን አውደዳስ ወገስቶ ለጉሞኛል እንደ ጉዛ አስቀምጠኛል
ቻውትልና በእሱ ባለው የታየው ነበር ቃና ይቀጥላል። What goes around comes around. Justin Timberlake ነው የጆን ያገኛሉ። ሌላው ላይ ያደረጉት መጥፎ ነገር አንድ ቀን እርሶም ላይ ይደርሳል እንደማለት በመወሰለት ምክንያት ስለፈረሰ የፍቅር ግንኙነት ያሳል። ጀስቲን ቲምበርሌክ በአንድ ወቅት ቀደም ብለን ካደመጥናት ብሪትኒ ስፒርስ ጋር ፍቅረኛሞች ነበሩ። ታዲያ ጀስቲን ዘፈኑን ሲያወጣ ስለ ብሪትኒ እንደጻፈ ቢወራም እርሱ ግን ያንድ ሌላ ጓደኛውን ገጠመኝ ወደ ሙዚቃ እንደቀየረው ተናግሯል።
I don't wanna talk about it. I'm just gonna think about it. Can't believe it's been in this way.
What goes around comes around. Justin Timberlake number. በእናቷ ጎንደርና ካሲኖ ጎጃም ያስደመመ አስቻለው ፈጠነ ወደ ወሎ ዘልቋል። እንገር ወሎ የዛሬው ሙዚቃ ቃና የመጨረሻ ምርጫ ነው። በዚሁ እንሰናበት። እንግዶን እንደነኝ እስከ ሳምንት ቸር ሰንብት።
አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከምሽቱ 3 ሰዓት እስከ 4 ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ነገ እሁድ በ3 ሰዓት እስከምንገናኝ አብራችሁን ስላመሻችሁ በእጅጉ እያመሰገንን በዚሁ እንሰናበታለን። ሰላም ሰላም።
Thank you.